ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 23 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ሹሞቹ ሰሞኑን የከሰረ ፖለቲካቸውን ለመጠጋገን ዛቻን የቀላቀለ መግለጫ በየፊናቸው ሰጥተዋል። ጥራዝነት ተቀነታቸውን ተክለሰውነት ፈላጊነታቸውን ግብዝነታቸውን የበለጠ አጋለጠ እንጂ የፈየደው የለም። ኢህአዴግ የዘር ፖለቲካን ተጠቅሞ እርስ በርስ እያፋጀ አንድነታችንን ሸርሽሮ የአገዛዝ ዘመኑን ለመቀጠል እየተፈጨረጨረ ነው። ይህን ከይሲ ዓላማውን ለማክሸፍ ትግላችን በሁሉም መስክ መቀጠል ይገባዋል። በዛሬ ዝግጅታችን አላጋጭ አልማጭ የዋሾች ማፈሪያ አገዛዝ በሚል ርዕስ ከዝግጅት ክፍላችን የቀረበ የዕለቱ ሐተታ በማስከተልም የተደቀነብንን ችግርና መፍትሄዎቹን በሚበለከት የወጣውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀባልሳን ዴሞክራሲያ የካቲት መጋቢት ወር እትምን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። እሁድ መጋቢት 22 ቀን ማታ ወደ ሊማሊሞ በሚወስደው መንገድ አካባቢ ባለው በሰሜን ብሔራዊ ፓርክ ቃጠሎ ተነስቶ ጉዳት ያደረሰ መሆኑን ከአካባቢው የተገኘው መረጃ ይገልጻል። ቀደም ብሎ በፓርኩ ላይ የደረሰው እሳት ቀዳሚ በአካባቢው ነዋሪዎች ተበበረና በድንገት በዘነበ በረዶ የቀላቀለ ዝናብ ሊጠፋ ችሏል። እሳቱ በአራት ቀናት ውስጥ 340 ሄክታር የሆነውን የፓርኩን ክፍል ያወደመ መሆኑ ሲታወቅ ለአደጋው የተለያዩ ጥርጣሬዎች ቢኖሩም እስካሁን ትክክለኛው ምክንያት አልታወቀም። ፓርኩ 5 ወረዳዎችንና 13 ቀበሌዎችን ይሸፍናል። ከጥቂት ዓመታት ወዲህ በተለያዩ የሀገሪቱ ክፍሎች ኢንዱስትሪያል ፓርኮች ቢገነቡም በእነዚህ የሚላኩ የውጭ ንግድ ምርቶች ከጠቅላላው የውጭ ንግድ ዘርፍ አኳያ ያላቸው ድርሻ ከ2.5 በመቶ በታች መሆኑን በቅርቡ በኢትዮጵያ የነበሩት የዓለም ባንክ ምክትል ገዥ ገልጸዋል። በዓለም ባንክ የኢትዮጵያ ዓመታዊ የኢኮኖሚ አመላካች ሪፖርት ይፋ በተደረገበት ስነ ስርዓት ላይ የተገኙት ባለስልጣን አገሪቱ ከፍተኛ የዕዳ ጫና ውስጥ በምትገኝበት ወቅትና የውጭ ንግዱ እያሽቆለቆለ በሄደበት ሁኔታ ከኢንዱስትሪያል ፓርክ የሚገኘው ገቢ ብዙም ሊረዳ እንዳልቻለ ግንዛቤ መውሰድ ይቻላል ብለዋል። በተጨማሪም አገዛዙ ለውጭ ቀጥታ ኢንቨስትመንት ለንግድ ልማትና መሰል ጉዳዮች እንቅፋት የሆኑት ምን እንደሆኑ በመረዳት ማስተካከልና ወደ ሌሎች የኢኮኖሚ ዘርፎች ማስፋፋት ይገባዋል ካሉ በኋላ ከኢንዱስትሪያል ፓርኮች የሚያገኘው ተመክሮ እንቅስቃሴውን ወደ መላው አገሪቱ ክፍሎች ለማስፋፋት ያስችለዋል ብለዋል። ስብሰባው ላይ አገዛዙ በማክሮ ኢኮኖሚ መስክ በተለይም በዋጋ ግሽበትና በገንዘብ አቅርቦት መጨመር፣ በአገር ውስጥ ብድር፣ በውጭ ብድር ዕዳና በመንግስት የልማት ድርጅቶች የዕዳ ሁኔታ ላይ በግልጽነት ላይ የተመሰረተ አሰራር መከተል እንዳለበት ከአንዳንድ ተሳታፊዎች ተገልጿል። አገዛዙ የውጭ ብድር መቀነሱን ቢያስታውቅም የሀገር ውስጥ ብድር መጠን እየጨመረ መሆኑ የተገለጸ ሲሆን የመንግስት የልማት ድርጅቶች ብድርና የብድር ስርዓታቸው በግልጽ መታወቅ እንዳለበትም ተገልጿል። በስብሰባው ላይ በኢትዮጵያ ከ80 በመቶ በላይ ህዝብ ከመደበኛ የኑሮ ደረጃ በታች ላይ እንደሚገኝ በአንድ ተሳታፊ የተገለጸ ሲሆን በተለይ በአገሪቱ ገጠራማ ክፍሎች ውስጥ የሚኖረው ህዝብ በፍጆታ ረገድ ይህ ነው የሚባል ለውጥ ማሳየት ያልተቻለ መሆኑም ተነግሯል። ባለፉት አመታት በቢሊዮን የሚቆጠር ብር ያላግባብ ወጪ ያደረጉና በሂሳብ ምርመራ የተረጋገጠባቸው የመንግስት ተቋማት በአንድ ወር ጊዜ ውስጥ ገንዘቡን ለመንግስት እንዲመልሱ መጠየቃቸው ታወቀ። ሸገር የተባለው የዜና ተቋም ከፌደራል ዋና ኦዲተር መስሪያ ቤት ያገኘውን መረጃ ዋቢ በማድረግ እንደዘገበው ከ2002 እስከ 2009 ዓመተ ምህረት ባለው ጊዜ ውስጥ የመንግስት ተቋማትና ዩኒቨርሲቲዎች ከ2 ቢሊዮን ብር በላይ ወጪ ያደረጉ መሆናቸው ተገልጿል። በጥሬ ገንዘብ ጉድለት ከደንብና መመሪያዎች በመስራት ማስረጃ ሳይኖር በውጭ ተመዝግቦ የተገኘ የግዥ መመሪያን ሳይጠብቅ የተፈጸመ ግዥና በሌላም ህግን ባልተከተለ መንገድ 2.1 ቢሊዮን ብር በተቋማቱ ወጪ መደረጉ የተደረሰበት መሆኑን የፌደራል ዋና ኦዲተር ገልጾ በአንድ ወር ጊዜ ከደብ ገንዘቡ እንዲመለስ ጥያቄ አቅርቧል ተብሏል። 190 የተቋማቱ ኃላፊዎች በህግ እንደሚጠየቁም ተገልጿል። የጌታቸው አሰፋ ምክትል በመሆን በዜጎች ላይ ከፍተኛ የሰብአዊ መብት ጥሰት አድርሷል የሚባለው ያረድ ዘሪሁን ፍርድ ቤት እንዲቀርብ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 11ኛ ይግባኝ ሰሚ ወንጀል ችሎት ለፌደራል ፖሊስ በተደጋጋሚ ትዕዛዝ ቢሰጥም ፖሊስ ግለሰቡን ሳያቀርብ በመቅረቱ ችሎቱ ጥብቅ ትዕዛዝ መስጠቱ ታወቀ። ፍርድ ቤቱ ለመጋቢት 24 ቀን ቀጠሮ ሰጥቶ ፖሊስ እስካሁን እስረኛውን ለምን እንዳላቀረበ እንዲያስረዳና ግለሰቡንም ወደ ፍርድ ቤት እንዲያመጣ መመሪያ አስተላልፏል። በመጨረሻም እሁድ መጋቢት 22 ቀን በሱዳን ዋና ከተማ በካርቱምና በሌሎች ዋና ዋና የሱዳን ከተሞች የበሽር መንግስት ከስልጣን እንዲወገድ በመጠየቅ ሰላማዊ ሰልፎች የተካሄዱ ሲሆን ፖሊስ አስለቃሽ ጋዝ በመተኮስ ሰልፎቹን መበተኑና ከሰልፈኞቹ መካከልም በርካቶችን ይዞ ማሰሩን የሱዳን የዜና ተቋሞች ገልጸዋል። በሰልፈኞቹና በፖሊስ መካከል በተነሳ ግጭትም ጉዳት መድረሱን የፖሊስ ምንጮች ተናግረዋል። የበሽር መንግስት በአገሪቱ ላይ ያስቸኳይ ጊዜ ያወጀ ቢሆንም አገዛዙ እንዲወገድ የሚንቀሳቀሱትን አዋጁ ያላገዳቸው መሆኑ ታውቋል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃልላል። የሰኞ መጋቢት 23 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ አላጋጭ አልማጭ የዋሾች ማፈሪያ አገዛዝ ያገራችን ሰው የተናገሩት ከመጣፋ የወለዱት ይትፋይል ነበር ቃል ክብር በነበረበት ጊዜ በያኔ ኢትዮጵያ ዛሬ ግን ብልህነትና ስልጡን ፖለቲካ የሚሉት የሆዳም ምሁሮች ፈሪት መሰረት የምንለው ሁሉ ውሸት ቅጥፈት ይሁን የሚል ነው። ወያኔ ውሸትና የባዕድ ልብ ወለድ እንደነበረው ሁሉ ከጉያው የወጡ ሹሞች በውሸቱ ክብረ ወሰን ይዘዋል። ጋዜጠኛ ያሰር ነው የለም ይላሉ። ስድስት ወር ያሳለፈው አበበ ባዩ ማናላችሁ እኛ አልሰማንም ነው መልሱ። ስለ አዲስ አበባ አዲስ አበባነት ኢትዮጵያዊነት እንናገር የለም ትንፍሻትሉ ሚሉና ስብሰባይ ከለከሉና ገልበጥ ብለው ያልተጠየቁትን ከቤተ መንግስት ሆኖ ይናገር ማለት ህዝብን በወያኔያዊ እብሪት ንቀው ሊዋርቁ ሲነሱ የለም አይሆንም ሲሏቸው ሸብረክ ብለው ሟሸት መቅጠፍ ጊዜ ገዝተው ዳግም ሊያጠቁን ዝግጅት የተካኑ አላጋጮች ሰፍነውብናል። ሹሞቹም ተፎካካሪነን ባዮች ሆዳም ምሁርበሉን ባዮችም ያው አንድ ሆነዋል። ገዢዎች የሚቀጥፉት እውነቱን ሐቁን መናገር ስለማይችሉ ነው። ከተናገሩማ ጥያቄ ተቃውሞ ሊነሳ ነው። ሹሙ ያተለለ መስሎት ኢህአዴግን አድሰን ልናስቀጥል ነው የመጣነው ብሎ እቅጩን መናገሩ የመጀመሪያው ትልቅ ስህተት ነበር። ግለሰቡ ግን ወሬ ሲደራ እናቴ እኮ ብሎ ይቀባጥራል እንደተባለው ሰው የሚለፍፈው የሚጠቅመው አይደለም። ግን አማራጭ አልነበረውም። ህዝብ የሚጠይቀውን የሽግግር ሂደት መቃወም ነበረበትና ብዙሃኑ ወደውኛል በሚል የተሳሳተ ግምት እኔው ራሴ አሸጋጋሪ ሆናለሁ ብሎ ቀባጥሮ የወያኔን ህጎች ሁሉ አስከብሬ በኢህአዴግ ስር ምርጫ አካሂዳለሁ ማለት ተገዶ በለፈፈው ራሱን ከጠዋቱ አጋለጠ። ያም ሆኖ ግን በቀቢጸ ተስፋ ጆሮአቸውን የሰጡትና እስቲ እንደግፈው ያሉ ጥቂቶች አልነበሩም። ጊዜ ስጡት ጩኸትም እንደገና ተስተጋብቶ አገራችንን ለአደጋ ሊያጋልጥ ሞክሮ ነበር። ትላንት የለም ያሉት አማራ አለ ተብሎና በዋና ጠላትነት ተፈርጆ ፈርጀ ብዙ ጥቃት ሲደርስበት አላየንም አልሰማንም ያለው ሹሙ ብቻ ሳይሆን ደጋፊዎቹም ሁሉ ነበሩ። የደገመ ተረገመ ተብሎ የነበረ ቢሆንም በኮሎኔሉ ጊዜም ሆነ በወያኔ ዘረኛ ጊዜ የተፈጸመውን ስህተት መድገማችን የሚካድ አልሆነም። ታሪኩን የረሳ ስህተቱን ይደግማል ተብሎብናል በሚገባ መወቀስ መተቸት የሚገባን ሆነን ተገኝተናል። በጅልነት አገራችንን የምናጋልጥ የምናስጠቃ ይህን ስህተትና ድክመት ማመን የግድ ነው። አገር ማዳን ከፈለግን በተጃጃልንበት መንገድ ወያኔ ሹሞቹ በቀደዱልን ቦይ ልንፈስ ከቶም መፈቀድ የለበትም። ሹሞቹ የኢትዮጵያ ጣሮችና ጠባብ ብሔረተኞች መሆናቸውን ተገንዝበን ልንታገላቸው የሚገባ ይሆናል። እየተገለባበጡ የሚዋሹትን ውድቅ አድርገን የመጣችሁት ዘረኛውን አገዛዝ በአዲስ መልክ ለማስቀጠልና ጸረ ኢትዮጵያዊነትን ለማጠናከር ነው በሚል ሙሉና ጽኑ ተቃውሟችንን አስረግጠን በከረረ ትግል ልንወጥራቸው ልናስወግዳቸውም ይገባል። ሹሞቹ የህዝብና የሀገር ጠር ከመሆናቸውም በላይ ዋናው ግባቸው የሁሉም ኢትዮጵያን ማፍረስ ነው። የወያኔ ታማኝ ቡችሎች ናቸው። ይህን አለ የሚል ካለ ህሊናውም አይኑም ጆሮም ላይ የተኛ ብቻ ነው። በገሃድ ሊያላግጡብን እየሞከሩ ናቸው። ቃል ርካሽ ነው ብለዋል። ቅጥፈታቸውን እየደሰኮሩ ናቸው። ገልጠን ብናየው እንደተባለው ግን ስናያቸው ጥርት ያሉ ጠባብ ብሔረተኞች ናቸው። ስግብግቦች በዚህም መስክ ሁሉም የኛና የኛ ብቻ ባዮች። አዲስ አበባ የመላ ኢትዮጵያ ህዝብ ሆና በህዝብ ሁሉ አስተዋጽኦ ተገንብታ ስንቱ ለኢትዮጵያ ብሎ የተሰዋባት መዲና ሆና ዛሬ የኦሮሚያ ልዩ ጥቅም ባዮች ከኢትዮጵያ ጠላቶች ጋር ደጋፊ ሆነው በደል የፈጸሙባት መሆኑን ሳንረሳ ሌንጮለታ፣ ኦነግ ወዘተ ዛሬ ያጋረው ሹም ከተማይቷ የአንድ ብሔረሰብ ናት ስሟም ይቀር ሊለን ሲነሳ ልንቀበለው ቢከብደን የሚፈረድብን አይሆንም። ያውም አመት ሳይሞላቸው ራሳቸውን ማጋለጣቸው አስገራሚ የሚባል ሳይሆን እሰየው የምንለው ነው። ዛሬ ግን የሹሞቹን መክሸፍ የተረዱ ያው ልክፍታቸው አለቅ ያላቸው በጠባቡ መሪነት ሽግግር ብለው ሊቀባጥሩ ሲጥሩ እየተደመጡ ናቸው። ሹሞቹን ደግፈው ቡራ ከረዩ ሲሉ የሰማናቸው ተሳስተናል ሳይሉ ሳያፍሩ ገልበጥበጥ ብለው የሽግግር ሂደት አባወራ ሊሆኑ ሲከጅሉ ቢያንስ ተሳስተን ነበር ማለት የሚጠበቅባቸው ከመሆኑ ባሻገር ሽግግር በሹሙ ስር ብለው ሊዘፈቁ ሲጥሩ ማንም ይህን ሊቀበል ቀርቶ ሊሰማ አለመፈለጉን ማወቅ ነበረባቸው ብንል ተገቢ ነው። ግን ያዳቋነ ሰይጣን ተብሏልና እዚያው መንፋቀቃቸው የሚጠበቅ ነው። የሹሞቹ ግትር ጠበቃ ሆነው የተገኙት አንድም ፍርፋሪ ወይም ሽንፍላ ባገኘን ብለው የቋመጡ ወራዶች ሲሆኑ በሌላ በኩል ደግሞ ፋቅ ፋቅ ስናደርጋቸው ትላንት በህዝብ ላይ በደል የፈጸሙ ወንጀለኞች ሆነው እናገኛቸዋለን። የለመደባቸው የባለ ነፍጥ አውደልዳዮችን ጨምሮ ማለት ነው። የአዲስ አበባን ይዘት ለመቀየር በገፍ ማስፈርና መታወቂያ ወረቀት መስጠቱን ሳይቀር አሊቢሉንም አቀነቱን እናውቃለን። ሲዋሹ ሲርመጠመጡ ቅንጣትም ማፈር የማይታይባቸው ሹሞችና አጃቢዎች እጅጅ ቢሉን የሚፈረድብን አይሆንም። ዋና ቁም ነገር ግን ማወቃችን ከድንግርግሩ መውጣታችን ነው እንጂ ቀን ተቀን ገና ብዙ በደልና ግፍ የሚያደርሱብን ለመሆኑ ምንም ጥርጥር የለውም። ማወቅ
تلق تدقناو مدينننا نغطبا مدناغرنا متچاوچا مهونناو اگر يمياساطاو دكمات كنقانباچو زند كاوقنباچونا ايتيوبيا ايتيوبيا يميروت لدللا مهونن كدرسنبت قطايونا ابيو غداي غيزي سانسات مچرشاچون اون مادرك بتچاناو ዛሬ ከሹሞቹ ጫማ ስር ተደፍተው ለነሱ ተከላካይ የሆኑ ምስጦች ትላንትም ራሳቸውን ተቃዋሚ ቢሉም ይዘታቸው ግን ያጋዛዙ ጠበቆች መሆናቸውን አሳይቶናል። ለመለስ ያጎነበሱ ዛሬ ለጭፍራዎቹ ለሹሞቹ ቢሰግዱ የሚደንቀና አይሆንም ሊገርመን አይገባም። ሆዳቸው ዛሬም ያው ነውና ህሊናቸውን ደፍኖት አገራቸውን ሻጭ አድርጓቸዋል። ማፈሪያ ብንል ስህተት አይደለም። የሹሞቹን ድለላ አሻሻጭ በመሆናቸው አስቀድሞ መምታት አሾክሾክዩን ነው የተባለውን ማስታወስ ያስገድዱናል። የሹሞቹን ተጨፈኑ ላሞኛቸው አሽቀንጥረን ጥለን ለትግል መነሳት እንዳለብን ሁሉ የነዚህን አደናጋሪዎችንም ከንፈ መስበር መቀንጠስ አለብን። ቅንጣትም ድጋፍና ጆሮ ልንሰጣቸው የሚገባም አይደለም። ትኩረታችን ሹሞቹን መታገል አጫፋሪዎቹን ማግለልና ማክሰም ነው መሆን ያለበት። ይህን ለማድረግና አገራድን ትግሉን ለማጎልበት ሹሞቹ ሚናቸውንና ተልኳቸው ጸረ ኢትዮጵያ መሆኑን ተረድቶ ልንታገላቸው እንደሚገባ መረዳት ብቻ ሳይሆን በተጨባጭ በሁሉም መስክ መታገል እንዳለብን ተገንዝበን መነሳት ያስፈልገናል ማለት ነው። ከኢህአዴግ ምርጫና ከጠባብ ብሔረተኞች የሚገኝ ምንም መፍትሄ የለም። ከተውናቸው ከኛ ከኛዎች አገር አልባ ያደርጉናል ሊያጠፉንም ከባዕድና ከሻቢያ ጋር ሆነው ተዘጋጅተውብናል። በነበር ታሪክ በባዶ መኩራራትን ትተን እንደ ትውልድ እንደ ዛሬ ኢትዮጵያዊ ግዳጃችንን ለመወጣት አዎ መስዋዕትም ለመሆን ዝግጁ ሆነን መገኘት ይኖርብናል። ለሀገሩ ለወገኑ ለህዝብ ብሎ የተሰዋውን በከንቱ ሞተ ተጨረሰ አስጨረሱት በሚል የምንፈርጅ ከሆነ ግን አገር ማጣት ቻንሳቸው ነው ያስብልብናል። የዛሬ ፖለቲከኞች ከፍርሃቱና ከክህደት በኩንታል ዝቀው ከወኔና አገር ወዳድነቱ ግን በሻይ ማንኪያም የማይወስዱ ናቸው። በደርግም በወያኔም ታዝበናል። ዛሬ የፖለቲካው መድረክ ዋንኞቹ አርጋጆች እነማን እንደነበሩና እንደሆኑ ማየቱ ይበቃል። ሹሞቹ የሰበሰቧቸውን ወንጀለኞች ማጤኑ ራሱ አስተማሪ ነው። ራሳቸውስ ከማን ጉያ ከርመው በቃሉብን? ዛሬስ ምን ቀና ድርጊት ያከናወኑ ታዩ? ትላንት ያስነሳን ቁስላችን ዛሬም አልሻረም። ጨው በርበሬ ነፈነሱበት እንጂ በተጨማሪ ስሬታችን የራሳችን ትግል ውጤት ነው። መደራጀት መታገል ቀደም እንዳልነው አጣካይ ድርጅት አሁንም አለ። ይሃባ ሲፈልግም ይገኛል። አንዱና ሀቀኛው መቼም ቢሆን ለጠረ ኢትዮጵያኖች ያልገበረው ይሃባ። በድርጅቱ ስም ሹሞቹ የሚዘውሯቸው ጥቅማቢስ አንጃዎችን ህዝብ በጀመረው መንገድ አግሎና አቆሳምኖ ከታሪክ ትቢያ ሊጥላቸው የሚገባ ነው። ተደራጁ በየፊናችሁ አታጋዩን ድርጅት ፈልጉት ይፈልጋችኋልም። ትግላችን ጠንክሮ ይቀጥል። የጀመርነውን ትግል ባዳና ሲረው ሹሞቹን አንጥተው ሊያስተናክሉ መጣር ብቻ አይደለም ኢትዮጵያን ወደ እርስ በርስ ጦርነት ገፍተው ሊያጠፋት ማቀዳቸውን መቼም ቢሆን መች መርሳት የለብንም። የገባቸው እንዲሟላም መፍቀድ የለብንም። ጣሊያን ሲወረን ሊከፋፍለን ሞክሮ ነበር ግን አልሆነለትም። ዛሬም ያሉት ከሃዲዎች ባንዳዎችና ጠባቦች ሊከፋፍሉንና እርስ በርስ አጫርሰው አገር ሊቀሙን ተነስተዋልና እንብኝ እንበላቸው። አማራ፣ ኦሮሞ፣ ትግሬ፣ ወላይታ፣ ጌዲዮ፣ ሲዳማ፣ አኝዋክ፣ ኑዌር፣ ሶማሌ፣ ሐረሪ ወዘተ ሁሉም ኢትዮጵያዊ ሁሉም ለኢትዮጵያ በጋራ ይቆም ዘረኞችን ያስወግድ። ኢትዮጵያዊነት አቸናፊ ነው። ዘረኝነት ይውደም። ኢህአዴግ ይክሰም። Yeah.
ኢህአዴግ ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢህአዴግ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው። ከምንም በላይ ወያኔ በኢትዮጵያውያን ዘንድ የተጠላ ነው። ምክንያቱም የባዕዳን ተላላኪ ሆኖ ከስልጣን ላይ መውጣቱ ብቻ ሳይሆን ያለምንም ርህራሄ የራሱን ወገን የጨፈጨፈና ያስጨፈጨፈ ያረመኔ ቡድን በመሆኑ ነው። ይህ በህዝብ ላይ ሰፍሮ እየዘረፈና እየገደለ እያሰረና እያሰቃየ የቆየውን ወያኔን በእልህ አስጨራሽ ትግል ገበሬና ወጣት ተቀናጅቶ የአጋዚን ጦር ተጋፍጦ ያስገኘውን ድል አብረን እንደመር በሚል ቃል አደባባይ ወጣው የነለማቲን አጀማመሩን ለውጦ በአብይ በኩል በፊት ለፊት ወያኔ ኢያዲግን ለናደስ እንጂ ለንሽር አልመጣንም ባለው መሰረት ከኢያዲግ ወያኔ ወደ ኢያዲግ ኦዴፓ ለውጦ አሳይቶናል። ሀገርን መታደግ ለሀገር በጎ ማሰብ ኢያዲግን ማዳመጥ እንደሆነም አበክሮ ነግሮናል። ይህ አይነቱን ማጭበርበር ገዢዎች ሁሉ በሀገር መፈራረስ ያስፈራሩ ሲገዙ የከረሙበት ታክቲክ በመሆኑ በቂ ተመክሮ አለንና ችግር የለው። ወጣቱም ይህንን ጠንቅቆ ተረድቶ ነው ወደ ትግል ገብቶ መስዋዕት እየከፈለው። የወያኔ ዱላና ግድያ ተቀይሮ ወደ ልምምጥና ልመና የተገባው በትግሉ ግለት ሳቢያ እንጂ በገዢ መራራት አይደለም። ወያኔ ኢህአዴግ አሁንም የተሰጠውን እድል እያበላሸው ነው። ሹሙ የሽግግር መንግስትን የሚያከራክረው ስልጣኑ እንዳይወሰድበትና ባለፈው ወንጀሉ እንዳይጠየቅ ለማድረግ መሆኑ ግልጽ እየሆነ መጥቷል። ያ አልገባን ላለ ደግሞ በአዋሳው ስብሰባ ምንም አይነት ለውጥ እንደማይኖር የኢያዴግ ኦዴፓን የፖለቲካ የበላይነት አድንቆ መከተል ግዴታ መሆኑ በግልጽ የታወቀበት ነው። ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢያፓ መደመርን በቅጡ ሳጠኑ መወሰን አደጋለው ብሎ የመከረውም ለዚህ ነው። ነገር ግን አዲሱ ሹም ተሽቀዳድሞ ኢያፓንና የዛን ትውልድ ትግል አክቸልችሎ በፊደል ተጣሉ፣ በሸእና በቸ ተላለቁ ብሎ ለማፌዝ በመሞከር ለማግለል ተንደፋደፈ እንጂ ሀቁም አልደበቀውም። ወያኔ ኢህአዴግ የባዳን ተላላኪ ሆኖ ያባከነው ሀብት አለ፣ የገደለው የጨፈጨፈው ህዝብ አለ። ያንን ይቅርታ ሊጠይቅበት አይፈልግም። ስለዚህ ይሸፋፍናል፣ ይደባብቃል። ይህን የአረመኔ ቡድን አምኖ በራሱ ተለውጦ ቀን ያስባል ለማለት አይቻልም። እንዳይቻል ያደረገው ህዝብ ትግሉን ግብ ያደርስልናል ብሎ አመኔታ ሰጥቶ በዝምታ ሲያስተውል ድርጅታቸው ይዞት የመጣውን የውሳኔ ሀሳብ ማየቱ በቂ ነው። እድል ቢሰጣቸውም እንኳን ለበጎ የሚያውሉት አይደሉም። አንዱን በአንዱ ላይ ያሳበበ ግድያን ሲያስፋፋ ከረም እንጂ ህዝብ እፎይ እንዲል አላደረገም። በርካታ ጭፍጨፋዎች ተከናውነዋል። ይህ በህዝብ ላይ ሰፍሮ እየገደለ እየዘረፈ እያፈናቀለና እያሰረ የኖረ ቡድን የፈለገውን ቢምል በራሱ ተፈውሶ በውላጅ ታድሶ በጎ ያስባል ብሎ ማሰብ ቀልድ ነው የሚሆነው። ስለዚህ ህዝብ የጀመረውን የነጻነት ትግል መቀጠል ብቻ ነው ያለው ድል። ድሮም ቢሆን ገበሬዎችና የወጣቶች መተጋገዝ የፈጠረው ለውጥ እንጂ የኢህአዴግ ሰርቆ አደሮች የድብቅ ትግል ያስገኘው ድል አለመሆኑን ከሚሰሩት ማየት ይቻላል። አሁን ያዙን ልቀቁን የሚሉ ቡድኖች ቢበራከቱም አንዳቸውም በትግሉ ሜዳ የነበሩ አልነበሩም። የድል አጥቢያ አርበኝነት ደግሞ የተለመደ ነውና ወጣቱን በተለይም ቄሮን ዘረኛ አድርጎ ለማሳየት የሞከሩት እነ ጃዋርና በቀለ ገርባ ከቡድን ስራ ውጪ በኦሮሞ ዘንድ መሰረት የሌላቸው መሆኑ የታወቀ ነው። መሰረት እንዲያጡ ያደረገውም ወያኔ በተሐድሶ ስም አስገብቶ እንዲተባበሩ ሲያደርግ የትም እንደማይደርሱ በማወቁና ሊጠቀምባቸው በመፈለጉ ነበር። አዲሱ ሹም በኢትዮጵያ ስም ቢምል ቢገዘትም ለእነ ኦነግ እና ጃዋር የሰጣቸው የመግደል መብት ግን እሱንም ከጥርጣሬ ውስጥ እንዳስገባው የሚደበቅ አይደለም። የሐዋሳው ስብሰባ የኢህአዴግ ስብሰባ በመሆኑ ድርጅቱ ማስተካከያ አድርጌያለሁ ካለ በራሱ የሚበጀውን በማድረጉ አበጀ ሊባል ይቻል ይሆናል። በተረፈ ግን የኢትዮጵያን ሕዝብ የሚወክል ሊሆን አይችልም። የኢትዮጵያ ሕዝብ የታገለው ደሙን ያፈሰሰው ለአንድነቱ እንጂ ለመከፋፈል አይደለም። መከፋፈል ሹሙ በቃሉ ሺህ ጊዜ ቢጠየፈው ከሱ የሚሰጠው ማሳዘኛ በሕገ መንግሥት ተብዬው ሰነድ ላይ ሰፍሮ ያለውን አይለውጠው። ህጉ እስካልተለወጠ ድረስ መከፋፈል ይኖራል፣ ክልል ይኖራል፣ አንዱ በሌላው ክልል ባይተዋር መሆኑ ይቀጥላል። ይህ አዲሱ ሹም ደሰኮረም ቀረ የሚለውጠው ነገር አይኖርም። ወያኔ በወንጀል ከመጠየቅ በጡረታና በክብር መገለሉ ይጠቅመኛል ብሎ ስላመነ ድምፁን ሰጠ እንጂ ተሸንፎ አይደለም። የቱ ነው ሽንፈቱ? ምንም ነገር የተነካበት ነገር የለም። ከውጭ ገቦ የተባሉት በዘረኝነት የተሰለፉ እስካልሆኑ ድረስ የተመቻቸ የፖለቲካ መድረክ አልተፈጠረላቸውም። ከመቼውም ጊዜ በበለጠ ጎሰኝነት ስሜት ያየለውን ያህል የአዲሱ ሹም ዲስኩር ህዝቡ በካድሬ እንዳይታዘዝ ነፃ አላወጣው። እንዲያውም ይባስ ብሎ የአዲስ አበባን ወጣት በወንጀል እየከሰሱ በየእስር ስፍራው ያጎሩ ማሰቃየት ስራዬ ተብሎ ተይዟል። እንዲያውም ለዚህ አይነቱ ድብቅ አሰራር እኔ እንዳልወነጀል የለውበትም ለማለት ያመቻቸው ነው። ስለዚህ ዘረኝነትን በኩራት ከማጀብ ዘረኝነትን ባንድ ነው ደማችን መዝሙር ሸፋፍኖ ማቅረብ የተመረጠበት ሁኔታ ነው ያለው። ያ ደግሞ ራሱን መሞኘት የሚፈልገውን ያሞኘዋል፣ መሞኘት የማይፈልገውን አያሞኘውም። የማይበገረው ኢህአዴግ በተለመደ መንገዱ አጭበርብሮና አዋስቶ የበላይነቱን ተቀራጅቷል ብሎ መድፍ ለመተኮስ ያስችል ይሆናል። ብቻ ዘላቂ ሰላምን ለማምጣት ሁሉንም ወገን ያሳተፈ ባለመሆኑ የአንድ ድርጅት ፈሽታ እንጂ የኢትዮጵያ ሕዝብ ሊሆን አለመቻሉ ያሳዝናል። አሁንም በስግብግብነት እኔ ብቻ ባይነት ስሜት ተወጥሮ በሀገርና በወገን ላይ የሚደረግ ወንጀል የኢትዮጵያ ህዝብ በተደጋጋሚ ተፈጸመበት የድህነት ጥቃት በባዕዳን የተደገፈ መሆኑን አውቆ በተጠናከረ ትግል መብቱን ነፃነቱን ያስመልሳል እንጂ እጁን አጣጥፎ ቀድሞም አልተመለከተ ፊትም አሁንም አይመለከትም። ወጣቱንም በአገር ጉዳይ ላይ በማባበል በማስፈራራት ከትግል ማራቅ አይቻልም። ወጣቱን በኢህአዴግ ዲስኩር ለማዋረስ መሞከር መታሰቡ ቀልድ ነው። የሰረቁ ህዝብን የዘረፉ ባለስልጣናት የህዝብን ሀብት ይመልሱ፣ ዲሞክራሲ አሁኑኑ መሬት ላራሹ ይሰጥ፣ ህዝብን ማፈናቀል ይቁም፣ ህገ መንግስት ተብየው ይለወጥ፣ ሀገርን በዘር አትሸንሽኑ፣ የወጣቱን ለሀገር ተቆርቋሪነት ስሜት በስራ አጥነት አታመካኙ፣ ስራም ትምህርትም ከሀገር ክብርና ህልውና ጋር እንደሆነ የሚያውቅ ትውልድ ነው። የሀገርን ምንነት ከሱ ብትማሩ እንጂ አታስተምሩትም። የሁሉም ኢትዮጵያዊ ጥያቄ ይዞ አደባባይ የወጣበት ምክንያት በተናጠል ለድርጅት ህልውና የሚጮበት ወቅት አልፏል። ለሀገሩ ባዳ ለወገኑ እንግዳ የሆነው ዲያስፖራን ይዞ ምርጫ ገባለው የሚለው ኢህአዴግ በዚህ ላይ ከመቀለድ ቢቆጠብ ይሻለዋል። መደመር ማለት ወያኔ ኢህአዴግን ማጀብ እንደሆነ ያልተገለጠለት ካለ ከዋሳ የተሻለ ፀሐይ አይገኝም እና አይኑን በጨው ማጠቡ አይረዳውም። የኢትዮጵያ ህዝብ በየዘመኑ በሚፈጠሩ ማዋዣዎች እየተሐለለ መከተል አይኖርበትም። ትውልድ ይፍታው ያሉ ትግሉን ሸሽተው ለራሳቸው በማሰብ ሀገርና ህዝብ ላሉበት ሁኔታ እንዲበቃ ምክንያት ሆነዋል። በወቅቱ ትግልን አግዘው ቆመው ቢሆን ኖሮ መከራችን እስካሁን ባልዘለቀ ነበር። አሁንም ትውልድ ይፍታው ብለን ኃላፊነታችንን አሳልፈን የምንሰጥ ከሆነ ስቃያችን እንደ ህዝብ ቀጣይ ነው የሚሆነው። በዲስኩር ሳይሆን በትግል እንመን። እየሳቁ መጠረግና እየተዋዙ መሸርሸር ለአዲስ አበባ ነዋሪም ለአዲስ አበባ መንገድም አልበጃ። የኢትዮጵያ ህዝብ ድል አይቀሬ ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባራት ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀል ለውጥ በሽግግር ሂደት የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስገዶምንና ሌሎች እልፍ አላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት፣ በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወር ነው። በአንጻሩ የካቲት 66 አብዮት ክስተትንም በዚህ ወር አብረን እናስታውሳለን።
የካቲት አብዮት ከፈነዳ ድፍን 45 ዓመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን ዳቦ ለተራበው ይሰጥ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ህይወታቸውን ጭምር መጽዋት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስታውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በጋድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የህዝብ አንድነት በዲሞክራሲና በህዝብ መብት መረጋጋት ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተማግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሀቁ ተገልጦ ይውጣ፣ ጭቆናንና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላቀርነት ተላቃ እንደሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአፋርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሀቁ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር። ዛሬም ነው። የካቲቱ እንቅስቃሴ ላባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት ለአንድነት ለእኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና ባጤው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በአገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ፣ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የአገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ፣ ከራሱ ጥቅም ይልቅ አገሩንና ህዝቡን ያስቀደመ፣ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ህይወቱን ገብሯል፣ ታግሏል። የትግል ታሪካቸው ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋተር ከሚሊዮን ያላነሰ ህዝባችን ህይወት አልባ መሆኑን መገንዘብ የተሳናቸው ፍጥሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመስዋዕት ዝግጁ ሆኖ መገኘት የአገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢና አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል፣ ስርዓት አልበኝነት፣ ግርግርና መፈናቀል፣ የዘረፋና ግድያ መበራከት፣ የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋች ሊሆን አይችልም። አገራችን ኢትዮጵያን ለ27 ዓመታት በላይ ሲዘርፍና ህዝቧንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስክልክሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከራብ እንቁላል እርግብን መጠበቅ ያህል ይሆናል። ለሥርዓቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸው መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በህዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም በአንድ በኩል በወያኔ መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በህዝብ ላይ ለመጫን የጥላቻና ሽብር አጀንዳቸውን ከነዚሁ ጸረ ህዝብ ኃይሎች ጋር በማጣመር ሆነ በተናጠል የህዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥ ተብየው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። ባውል ወቅት ሽግግር እያደረግን ነው የሚለው ክፍል በህዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ተፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ ባውል ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በህዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ጊዜ አግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል መገመት አያስቸግርም። ለዚህም ኢህአፓ ደግሞ ለማሳወቅ እንደሞከረው የኢትዮጵያ ህዝብና ሀቀኛ ዜጎች መሰረታዊና ስር ነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የኢህአፓ ልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር። እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የአገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ዴሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም ተመረጠ። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጓ አመለካከት አለን ብለው ራሳቸውን በሚከቡና ከዛው ትራት ቦት ግለሰቦች መልካም ምኞት ኩነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላችሁ እንወዳለን። ሽግግር በቀድሞ ስርዓት መዋቅር እና በባለሙያዎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣን የሚካሄድ ዴሞክራሲያዊ ሂደት እንጂ የሚደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰቡ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የሥርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ አስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና በህግ አግባብ ጥግ እንዲይዙ ማድረግ፣ ችግር ሊፈጥሩ የሚችሉበትን ሁኔታዎች ሁሉ በጥንቃቄ መዝጋትና ማስወገድ አስፈላጊ ይሆናል። ከህዝብ አይንና ጆሮ የሚሰወር ስለሌለ እስካሁን ድረስ ህዝብንና ሀገርን ሲያውቁ የነበሩትንና ዛሬ ደግሞ ኮት ቀይረው የሌለ ለውጥ አራማጅ ሆነው ሽር ጉድ የሚሉትን ሁሉ ለቅም አርጎ ማውጣትና እስካሁን ላደረሱት ጉዳት ሁሉ በተገቢው መንገድ ተጠያቂ እንዲሆኑ ማድረግ የሽግግሩ ሂደት አንድ ዋነኛ ተግባር ሊሆን ይገባል። ይህ ጉዳይ በከፍተኛ ጥንቃቄ እንዲካሄድና ከጅምላ ፍርድ የጸዳ እንዲሆን፣ ሀቀኛ የፍርድ ሂደትን የተከተለ እንዲሆን ከፍተኛ ጥረት ማድረጉ ተገቢ ነው። በየአካባቢው ከሚገኙ ከህዝብ አብራክ ይወጡ አመኔታውን ያተረፉ የጸጥታ አስከባሪ ኃይሎችን፣ ፖሊሶችንና ፌደራሎችንም ጭምር ማካተትና መጠቀም ህዝብ ለነማን አመኔታ እንዳለው ጠንቅቆ ያውቃልና፣ በተመሳሳይም በፍትህ ስርዓቱም ዳኞችና አቃቤ ዳኞችን ለይቶ በህዝብ አመኔታ የሚጣልባቸውን አደራጅቶ የፍትህ ስርዓቱን ህዝባዊ ይዘትና ቅርጽ በመስጠት መልሶ ማቋቋም አስፈላጊ ይሆናል። በያፋምነት የኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች፣ ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሺዎች ዓመታት አብሮ የመኖር በጋራ የውጭ ወራሪዎችን ባንድነት የመመከት ምስጢራቸው ይኸው እሴታቸው ነው። እስላም ክርስቲያን፣ የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት ሀገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካ ሊያደርገው የሚችል መሰረት ነው ብሎ ኢህአፓ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይቺን ውብ አገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠራቶችና ወራሪዎች ህዝቧን እንደ ድርና ማግ የያዘውን አንድነት መበጣጠስ ዋና አላማቸው አድርገው ሞክረዋል። መቼውንም አልተሳካላቸውም። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት ዓመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የእርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንቋሰስ ኛነታችንን ከጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና ይህ ጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንጻር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩ ታይኖርም። ዛሬ ትርጉም የሌለው የርስ በርስ ፍጅት በየአቅጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ሊሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በመራቡ ያገራችን ድንበር ያዱንን ለመሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋንኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና አቀኛ ልጆቹ በእጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጠሩ ብቻ ነው። ኢህአፓያስ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ የአካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ይህባ አሁንም ደጋግሞ ጥሪውን ያቀርባል።
ከሞለ ፋሽልኮ ያጎኔ ፕሬስ ዛሬ ለቆጠኞ እንበረከት የለፋንቋጋ ድንበሩ ከዛነ በዘመን አስመረክ ግንባር ከናታየው ሉዓላዊነት በክብር ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተስፋነ ግንባር ከናታየው ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመው በደልን የጠላው የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባር ከናታየው
ኢትዮጵያ ብለን የምንጠራት የነጻነት አርማ የጥቁር ህዝብ ኩራት የቅኝ ገዢዎች የደም ቱቦ ዘጊ በጦር በጎራዴ ወራሪን ተዋጊ እስላም ክርስቲያኑ ባንድ ዳስ ስር ሆነው እንደየምነታቸው ጸሎቱን አድርሰው እንደየምነታቸው ምግባቸውን ባርክ። ያለፈ ያለፈና ያለን ወግ እየጠረቁ አብረው እያዘኑ አብረው እየሳቁ ለክብር ለድንበሯ ሕይወት እየከፈሉ ኢትዮጵያ ብለው በትማር የሚምሩ ያሉ የሚኖርባት በሰላም ፍቅር ፍቅር ከኢትዮጵያ ላይ ሳለና ያ የተለያየ ብሔር ብሔረሰብ ወግ ባህል ቋንቋ አላት እጅ ለእጅ ታይዘው ባንድ የሚኖሩባት አክሱም ላሊበላ ራስ ዳሽን ተራራ ጥያ ተክል ድንጋይ የሶፍ ዑመር ዋሻ ደግሞ ምጽቁራብ ዝዋይና ጣና ዋቢና ሸበሌ ተከዜና ባሮ ኡሙና ገናሌ አስራ ሶስት ወራቶች ፀሐይ የሚያገኛት ለቁጥሬ አዳጆቱ ብዙ ሀይቆች አሏት። አገር እስካላችሁ አገር ከጠራችሁ ውብ ኢትዮጵያ ናት። የገዢ መዝጋኛ ባይጠናወት አንበሳ አንበሳው ነብሩ አርጃኖ ግስላ ሜዳ ቀበሮ አነሩ ተኩላ ቀጭን የሚዳቋ የሜዳ አህያ ዋሊያው ሚያል አዞና ዘንዶ ዝሆኑ ጉማሬ ለማዳ እንስሳና ብዙ የዱር አውሬ ጥቁር ነጭ ጤፉም ደንጋላ ማሽላ የሽምብራ ሼት ያተር የባቄላ የበግ ዶሮ ወጥ የቋንጣ ፍርፍሩን ብርጡ እንዶና ዱለት ክርፎና ቆጮ ዝልዝል የጎድን ጥፍት የሽሮ ፍትፍቱ እርጎና አሬራ ቅቤ ማር ወተቱ አረቄና ጠጁን ቃሪሞ ጠላሁን ኮረቴና ብርዙን የማሩ ወለላ ገዢ ገዢ ግጥም አርጎ አፍንጫ ሰንጎ ህዝቧን ባያስገድድ በባዶ እንዲያገሳ አገር ከተባለ ደግሞ እንደ ኢትዮጵያ ምን አገር አለት? ጠይሳ ቄማ ጤናዳም ጥንጅቱ የድሃው ጓደኛ ቀበሪቸዋል ሴቱ የወይራና ሪቲ የአበቦቹ ሽታ ለጤና የሚስማማ ለመንፈስ እርካታ በደይና በሰው በጋና ክረምቱ ተዘርዝሮ ማያልቅ አረ ስንቱ ስንቱ የሰው ልጅ መነሻ የታሪክ ማህደር ደግሞስ የታለና እንደ ኢትዮጵያ ሀገር ነብዩ መሐመድ ሰላም በላያቸው ላይ ይስፈንና የመሰከሩላት መጽሐፍ ቅዱስ ውስጥ ከአርባ ጊዜ በላይ የተጠቀሰላት አገር እስካላችሁ እናት ኢትዮጵያ ናት። አገር ተፈጥሮ ያደላትን ጽም ድንቅ ጸጋ በጉልበት ተነጥቃ በገዢዎች መንጋ አንዱ ካንሰር ሲለቅ ሌላው ብቅ እያለ ብልት ብልቶቿን እየከፋፈለ ባንዳ ባንዳ የባንዳ ልጅ ቀን ጊዜ ጠብቆ ሰውነቷን ወሮ ካጥንቷ ተጣብቆ እየቆራረጠ ደንባ ያፈስባት አገር እስካላችሁ አገር የኛ ናት። ብድር መላሽ ልጆች ባንዳ አርካሾች አሉ። ወንድ ጅሮቶቿ ከድንበሯ አልፈው አጎራባቾቿን ምድር አለስልሰው የታጠፈን አንጀት ያጎነበሰ አንገት አቃንተው መልሰው ጨለማን አቋርጠው ብርሃን ሰንጥቀው ነፍስ አድን ኃይል ያላት አገር እስካላችሁ አገር እስየኛ ናት። የገዢ መጋኛ ባይጠናወታል አገር አላት በሉኝ እንደ ኢትዮጵያ ማማ ገዢ ተዋርዶባት ባትሸት ባትገባ በቅኖባት እንጂ ደግሞም ደመጣጭ ገዢዎች ውስጥ አካልን ጎጂ መልክ አበራሾች እየበሏት እንጂ ገዢ እንደ ነቀርሳ ህዝብ እያስገደደ በባዶ እንዲያገሳ አገር ከተባለ ከቶ እንደ ኢትዮጵያ ምን አገር አለሳ? አገር አገር ስሟ የኛ ቆዳ ታሪኳ ስጋችን ክብሯና ድንበሯ እንዳለ ደማችን የአላፍ ልጆቿ መመካና መኩሪያ አገር እስካላችሁ እናት ኢትዮጵያ አገርስ ካ አገርስ ካ